ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃውን የጠበቀ ነው። ያ ማለት አንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው።
አቶ ምትኩ ካሳ የድርቁን ምላሽ በበላይነት የሚመራው የብሔራዊ የአደጋ መከላከያና ዝግጁነት ኮሚቴ ጸሐፊ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ከዓለም ዜና መካከል የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በናይሮቢ ዩኒቨርሲቲ የቅዳሴ ስርዓት መሩ፣ የቦኮ ሐራም ነውጠኞች 15 ሰዎች መግደላቸው ተዘገበ፣ በአፍሪካ አህጉር በአካለ ዕድሜ የሚዳሩ ወጣቶች ቁጥር አሳሳቢ ደረጃ ላይ መሆኑ ተገለጠ የሚሉ ይገኙባቸዋል። ሌሎች በርከት ያሉ ቅንብሮችና ዘገባዎችም ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሐሙስ ህዳር 16 2008 ዓ ም በአውሮፓውያኑ የቀን ቀመር ደግሞ ህዳር 26 2015 የህዳር ወር በገባ አራተኛው ሐሙስ ዛሬ በዚህ በዩናይት ስቴትስ ቤተሰቦች ተሰባስበው የሕይወትን ትሩፋት ጸጋና በረከቶች በማወደስ የሚያከብሩበት የምስጋና ቀን ነው። ስለ በዓሉ የተሰናዱ ልዩ ዝግጅቶችም ይዘናል።
የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ኬንያ ውስጥ ዛሬ የአገሪቱ ፕሬዝዳንት የሚገኙባቸው በአስር ሺዎች የሚቆጠሩ ሰዎች የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የሚመሩትን ቅዳሴ ለመስማት በናይሮቢ ዩኒቨርሲቲ ተሰብስበዋል። ቅዳሴው የተደረገው ክፍት ቦታ ላይ ሲሆን ዶፍ ዝናብ እንደወረደበት በናይሮቢ የአሜሪካ ድምፅ ዘጋቢ ጂል ክሬግ ከቦታው በላከችው ዘገባ ገልጻልናለች። አዳነች ፍሳዬ ታቀርበዋለች። ዘገባው እንደደረሰ እናቀርባለን። ወደሚቀጥለው ዜና እናልፋለን። አሉላ፣
የቦኮ ሐራም ነውጠኞች ደቡባዊ ኒጀር ድንበር ላይ ባለችው ዲፋ አካባቢ በምትገኝ መንደር ውስጥ ጥቃት ከፍተው 15 ሰዎችን መግደላቸውን ሁለት የደህንነት አባላት አስታወቁ። አማጽያኑ ጎጎን ወደ ተባለችው መንደር በእግራቸው ገብተው ሲያበቁ ያለምንም ልዩነት ሕዝብ ላይ የእሩምታ ተኩስ መክፈታቸውን ምንጮቹ አመልክተው የኒጀር ወታደሮችም እንዳባረሯቸው ገልጠዋል። ሰሜን ምስራቅ ናይጄሪያ ውስጥ ካለው የነውጠኛ ቡድን ይዞታ የጥቂት ኪሎ ሜትሮች ርቀት ብቻ ያላት የኒጀሯ ዲፋ ክልል በዚህ ዓመት ተደጋጋሚ የአማጽያኑ ጥቃት ደርሶባታል። የማዕከላዊ አፍሪካ መሪዎች ትናንት ረቡዕ ባካሄዱት ስብሰባ የናይጄሪያው አክራሪ አማጺ ቡድን የቦኮ ሐራምን ጥቃት ለመከላከል ይረዳት ዘንድ የ80 ቢሊዮን ዶላር እርዳታ ለመስጠትም ተስማምተዋል። ከቻድ፣ ከኒጀር፣ ከቤኒን፣ ከናይጄሪያና ከካሜሮን የተውጣጡ 8700 ጠንካራ ወታደሮች ያሉት የክልሉ ግብረ ኃይል መኖሩ ይታወቃል። ይሁንና በአማጺው ቡድን ላይ የጋራ ጥቃት ለመጀመር ገና ስምምነት ላይ አልተደረሰም።
አድማጮች፣ የሮማውን ካቶሊካዊ ቤተ ክርስቲያን ሊቀ ጳጳስ የናይሮቢ ጉብኝት በተመለከተ የተጠናቀረው ዘገባ ደርሶናል። እነሆ
የናይሮቢ ሰማይ ዳመናማ ሆኖ ከባድ ዝናብ ቢጥልም ኬንያውያን ዛሬ ማለዳ በናይሮቢ ዩኒቨርሲቲ የስፖርት ሜዳ ላይ የተደረገውን ቅዳሴ ለመስማት ጎርፈዋል። አንዳንዶቹ ቦታ ለማግኘት ሲሉ ከሌሊቱ 9 ሰዓት ላይ በቦታው እንደተሰለፉ ተናግረዋል።
ዋው፣ ግሩም ነው። ይህን ነው ስንጠብቅ የነበረው። እዚህ ለመገኘት በመቻሌ ደስተኛ ነኝ። ተባርከን እንውላለን።
አንድ ሌላ ኬንያዊ ደግሞ ሟቹ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ እንደ አውሮፓ አቆጣጠር በ1995 ዓ.ም ከ20 ዓመታት በፊት ማለት ነው ኬንያን በጎበኙበት ወቅት እሳቸውና ባለቤታቸው በዩኒቨርሲቲው ግቢ የተደረገውን ቅዳሴ ለመስማት ሲሉ ከሌሊቱ 8 ሰዓት ላይ እንደተነሱ ተናግረዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በቅዳሴው ወቅት ባደረጉት ስብከት የኬንያ ሕብረተሰብ ለእውቀትና ለአረጋውያን ባለው ጽኑ አክብሮት እንዲሁም ለልጆች ባለው ፍቅር ላይ የተመሰረተ ነው ብለዋል።
በእግዚአብሔር ቃል ላይ ያለን እምነት ለእነሱና ለኅብረተሰቡ ጥቅም ስንል ቤተሰቦች በህብረተሰቡ ላይ ያላቸውን ተልእኮ እንድንረዳ ልጆችንም ደግሞ ለዓለማችን ጸጋ አድርገን እንድንቀበል ሁላችንም ወንድማማችና እህትማማች በመሆናችን የእያንዳንዳቸው ሴቶችና ወንዶች ክብር እንዲጠበቅ ጥሪ ያደርጋል።
ርዕሰ ሊቃነ ጳጳሳቱ ቅዳሴ ያደረጉት በዩኒቨርሲቲው ግቢ በመሆኑ በቀጥታ ለወጣቱ ትውልድ ትኩረት ሰጠው ነው የተናገሩት።
ታላቁ የአፍሪካ ባህል ብልሁና ሐቀኛው የእግዚአብሔር ቃል የወጣቶቻችሁ እምነትና ራእይ ፍትሃዊ አካታችና ለሰብአዊ ክብር ቦታ የሚሰጠውን ህብረተሰብ በማነጽ ተግባር ይምራችሁ።
ርዕሰ ሊቃነ ጳጳሳት ፍራንሲስ ነገ ወደ ኡጋንዳ ይጓዛሉ። በመጪው እሁድ ደግሞ ወደ ማዕከላዊ አፍሪካ ሪፑብሊክ ያመራሉ።
በአፍሪካ አህጉር ካለ ዕድሜ የሚዳሩ ወጣቶች ቁጥር አሳሳቢ ደረጃ ላይ ያለ መሆኑን አዲስ የወጡ አሃዞች አመለከቱ። ይህንኑ ምክንያት በማድረግም ይህ ችግር የሚገታበትን መንገድ ለመፈለግ ኤክስፐርቶች ዛምቢያ ውስጥ ተሰብስበዋል። ያለ ዕድሜ መዳር ወይም መዳር በብዙ አፍሪካ አገሮች በሕግ የተከለከለ ነው። ይሁን እንጂ ሕጎቹን በተግባር ማስተርጎሙ ላይ ድክመት አለ። ልጃገረዶችና አዋቂ ሴቶች የሚታዩበት ጊዜው ያለፈበት አመለካከት አሁንም ቢሆን በብዛት አለመቀየሩን ኤክስፐርቶች ይናገራሉ። የአሜሪካ ድምጿ አኔታ ፖል ከጆሃንስበርግ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
የአፍሪካ ሕዝብ ብዛት በሚቀጥሉት 35 ዓመታት ውስጥ በእጥፍ እንደሚጨምር ይጠበቃል። ይህ አካሄድ ከቀጠለም ካለዕድሜ የሚዳሩት ሴቶች ልጆች ቁጥርም በእጥፍ ጨምሮ 310 ሚሊዮን ይደርሳል ተብሏል። የተባበሩት መንግስታት የሕፃናት መርጃ ድርጅት ያወጣው አዲስ ሪፖርት ታዲያ ሁኔታዎች ካልተቀየሩ በስተቀር እንደ አውሮፓውያን አቆጣጠር 2050 ዓመተ ምህረት ላይ ስንደርስ በዓለም ላይ ካለዕድሜ ከሚዳሩ ሴቶች ልጆች ውስጥ ግማሽ የሚሆኑት የአፍሪካ ልጆች እንደሚሆኑ ነው የሚያስገነዝበው። በዚህ ሳምንት ታዲያ የአፍሪካ ህብረት ያለዕድሜ መዳርን ለማስወገድ ስለሚቻልበት መንገድ የሚወያይ ጉባኤ ዛምቢያ ውስጥ እያካሄደ ነው። ጉባኤው በመላ አህጉሪቱ ከ18 ዓመት በታች የሆኑ ልጆች እንዳይዳሩ ተደንግጎ ተግባራዊ እንዲሆን ቃል የሚገባበት ይሆናል ተብሏል። የህብረቱ ሊቀመንበር እንኮሳዛና ላሚኒ ዙማ አንዱ ችግር ሴቶችና ልጃገረዶች ላይ ህብረተሰብ ያለው አመለካከት ነው ብለዋል። ኤክስፐርቶችም ድህነትና የትምህርት ዕድል አለመዳረስ አስተዋጽኦ እንደሚያደርጉ ይጠቁማሉ። የዩኒሴፍ የህፃናት ደህንነት ጥበቃ ተባባሪ ስራ አስኪያጅ የሆኑት ኮርኔሊየስ ዊሊያምስ ያለዕድሜ መዳር የልጆቹን ህይወት አደጋ ላይ ሊጥልም እንደሚችል ይናገራሉ።
ካለዕድሜያቸው የሚዳሩ ልጃገረዶች ትምህርታቸውን የመጨረስ ዕድላቸው የመነመነ ነው። ለጥቃት ሰለባነትና በልጅነት ለመጸነስ ይጋለጣሉ። ህፃኑም ሞቶ ሊወለድ የሚችልበት አደጋ ከፍተኛ ነው።
ሴቶች ልጆች ካለዕድሜ እንዳይዳሩ ለመከላከል ከማናቸውም አዋጭ የሆነው መንገድ ለልጃገረዶች የትምህርት ዕድል ማዳረስ መሆኑን የእርሳቸውን የህፃናት መርጃ ድርጅት የመሰሉ ተቋማት ያምኑበታል። ያ የሆነ እንደሆን ህብረተሰብ ስለ ሴቶች ልጆች ያለው አስተያየት ሊቀየር ይችላልና።
የቻይና መንግስት ጅቡቲ ውስጥ ወታደራዊ ጦር ሰፈር ለማቋቋም ከመንግስታቸው ጋር እየተነጋገረ መሆኑን ፕሬዚዳንቱ እስማኤል ኦማር ጉሌ አስታወቁ። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሆንግ ሊ እንዳስታወቁት ጦር ሰፈሩ ለሎጂስቲክ አገልግሎትና ለሰላም ጥበቃ የሚሰማሩ የባህር ኃይል መርከቦች ነዳጅ ሲሞሉ የሚገለገሉበት እንዲሁም ሰላም አስከባሪ ወታደሮች ለምግብና ለሰብአዊ እርዳታ አቅርቦት የሚጠቀሙበት ይሆናል ብለዋል። ጅቡቲ ውስጥ የዩናይት ስቴትስና ፈረንሳይ ቀደም ሲል ወታደራዊ ጦር ሰፈሮች እንዳሏቸውም ይታወቃል። ቀድሞ የፈረንሳይ ቅኝ ግዛት የነበረችው ጅቡቲ ወደቧ ከቅርብ ጊዜ ወዲህ ቻይናን ጨምሮ ለውጭ ሀገር ባህር ኃይሎችም እንደሚያገለግል ይታወቃል።
የተባበሩት መንግስታት ድርጅት በአየር ንብረት ላይ በመጪው ሰኞ ፓሪስ ውስጥ ከሚያደርገው ጉባኤ ቀደም ብሎ ፈረንሳይ የደህንነት ጥበቃውን ከፍ ማድረጓ ተሰማ። በዚህ ጉባኤ ወደ 140 ያህል ሰው የዓለም መሪዎች እንደሚካፈሉም ታውቋል። የፈረንሳይ አገር ውስጥ ሚኒስትር በርናርድ ቼኒዮ እንደገለጡት የትራፊክ ጥበቃን ለመቆጣጠርና የድንበሮችን ጸጥታ ለማስከበር መንግስት ከ120 በላይ ፖሊሶችና የጦር ኃይል አባሎችን ያሰማራል። የጸጥታና ደህንነት ጥበቃ ወደ ተጠናከረ ደረጃ ከፍ የማለቱ ጉዳይ ትኩረት ያገኘው እንደ አውሮፓ አቆጣጠር ህዳር 13 ቀን ከደረሰው የአሸባሪዎች ጥቃት ወደዚህ መሆኑ ይታወቃል።
አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው የዛሬ ሐሙስ ህዳር 16 2008 ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
ዛሬ ዕለቱ በዚህ በዩናይት ስቴትስ ቤተሰቦች ተሰባስበው የህይወትን ትሩፋቶች ጸጋና በረከት በማወደስ የሚያከብሩበት የምስጋና ቀን ነው። ስለ በዓሉ የተሰናዱ ልዩ ዝግጅቶች በሁለተኛው አጋማሽ ጠብቋችኋል። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ኢትዮጵያውያን እየተደረገ ያለው ድጋፍ ዓለም አቀፍ ደረጃውን የጠበቀ ነው ሲሉ ጉዳዩን የሚከታተለው ብሔራዊ ኮሚቴ ጸሐፊ አስታወቁ። የድርቁን ምላሽ በበላይነት የሚመራው የብሔራዊ የአደጋ መከላከያና ዝግጁነት ኮሚቴ ጸሐፊ ምትኩ ካሳ ለአሜሪካ ድምፅ ራዲዮ እንደገለጡት ሊረዱ የሚገባቸውን ወይም ሊረዱ የሚገባቸውን ሰዎች የሚለዩትም በራሳቸው በአርብቶ አደሮቹና በአርሶ አደሮቹ ነው ብለዋል። በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ሲሉም የአንዳንድ መገናኛ ብዙሃን ዘጋቢዎችን በድጋሜ አስተባብለዋል። አቶ ምትኩ ካሳን አዲስ አበባ ውስጥ ያነጋገረው እስክንድር ፍሬው ነው። ዘገባውን ነው።
በበልግ ዝናብ መጥፋትና ኤልኒኖ ባስከተለው የክረምቱ ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። ለዚሁ ድርቅና ላስከተላቸው ችግሮች ምላሽ ለመስጠት የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ መቋቋሙ ይታወሳል። ይህንኑ ኮሚቴ በጻፊነት የሚመሩትና የዕለት ተዕለት ተግባራትን የሚከታተሉት አቶ ምትኩ ካሳ ዛሬ ከቪኦኤ ጋር ቃለ ምልልስ አድርገዋል። በግብርና ሚኒስቴር ያደጋ መከላከልና ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ ሆነው ያገለገሉት እንደዚሁም ያስቸኳይ ጊዜ የምግብ እርዳታ አንቀሳቃሴን በመምራት የሚታወቁት አቶ ምትኩ በዚህ አመት እየተሰራ ያለው ስራም የተሳካ መሆኑን ነው የሚናገሩት። በአንዳንድ አካባቢዎች በድርቅ ለተጎዱ ወገኖች የሚደረገው እርዳታ በጊዜው ያልደረሰና በመጠንም ያነሰ ስለመሆኑ የሚሰጡ አስተያየቶችንም አልተቀበሉ።
እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃውን የጠበቀ ነው። ያ ማለት አንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። ያ ማለት በእያንዳንዱ በነፍስ ወከፍ 15 ኪሎ ግራም ስንዴ፣ 1.5 ኪሎ ግራም ጥራጥሬ፣ ግማሽ ሊትር 0.45 ኪሎ ግራም ዘይትና እድሜያቸው ከአምስት ዓመት በታች ለሆኑት እና ለነፍሰ ጡርና ለሚያጠቡ እናቶች በነፍስ ወከፍ 4.5 ኪሎ ግራም አልሚ ምግብ ነው የሚሰጠው። ይሄ ማለት ቅድም ያልኩትን ካሎሪ የሚያሟላ ነው። ለዚህ ይሄ ለእያንዳንዱ ሲሰጥ በዚያ አግባብ ነው የሚሰጠው። አንድ ያለ ሁለተኛ ሲሰጥ በወር ነው የሚሰጠው አንዴ። ለዚህ እንደዚህ አይነት ችግሮችን ለማስወገድ ምንድን ያደረግ ነው? ለምሳሌ እርዳታ ስናሰራጭ እንደ ምሳሌ እንውሰድና አምስተኛ ዙር እርዳታ የሰጠንበት ወረዳ
ለአምስተኛ ወር ማለት ነው።
አምስተኛ ወር እርዳታ የሰጠንበት ወረዳ ቀጥሎ የስድስተኛ ዙር ሲሰጠው መጀመሪያ እሱን ነው የምናስቀድመው። ለምን? ወር ይሞላዋል። ምክንያቱም መቋረጥ የለበትም። በዛ አግባብ ነው የምንሰጠው።
እርዳታ እንዲሰጠን ስንጠይቅ ከብቶቻችንን ሸጠን እስክንጨርስ ይጠብቁናል በሚል ድርቁ ባጠቃቸው አካባቢዎች ከሚኖሩ አንዳንድ አርሶ አደሮችና አርብቶ አደሮች ለሚሰነዘሩ አስተያየቶችም አቶ ምትኩ ምላሽ ሰጥተዋል። ከዚህ አንጻር እርዳታ የሚገባቸው ሰዎች የሚለዩት በራሳቸው በአርሶ አደሮቹና በአርብቶ አደሮቹ መሆኑን ያስታወሱት፣ ቅድሚያ የሚሰጠው ችግሩ ለባሰባቸው ሰዎች መሆኑን ያመለከቱት አቶ ምትኩ ሌሎች ደግሞ በቀጣይነት በሚወጣው ሰነድ ሊካተቱ እንደሚችሉም ጠቁመዋል። ትኩረታቸው የሰውን ሕይወት መታደግ መሆኑን በመግለጽም ጥሪታቸውን አሟጠው እስኪጨርሱ ግን አንጠብቅም ብለዋል።
እርዳታ ውስጥ የገቡ አካባቢዎች ይቅርና ለምሳሌ በአሴስመንቱ በግምገማ ወቅት ያልታቀፉ ወረዳዎች ይኖራሉ። ምረዳቸው ያ ማለት ምንድን ነው? ግምገማ በተካሄደበት ሰዓት ጥሩ ሁኔታ ላይ ነበሩ። ነገር ግን ግምገማው ከተደረገ በኋላ በአንድም ሆነ በሌላ ምክንያት ችግር ላይ ወደቁ ወረዳዎች ካሉ ግምገማ ውስጥ አልተካተቱም ተብሎ አይታለፉም። ትልቁ ነገር የዜጎችን ህይወት መታደግ ነው። ያ ስላለ እነሱ እናስገባለን። በተመሳሳይ መንገድም አሁን አንድ ከብት ሁለት ከብት ስላለው አትረዳም አይባልም። ሽቀው እንዲጨርስም አይመከርም። የተወሰኑትን ሽጦ የተወሰኑትን ግን መኖ የቀረበለት ይዞ እንዲቆይ ይፈለጋል። ምክንያቱ ዝናብ በሚዘንብበት ሰዓት እነሱን ይዞ ነው ተኪ መተዳደሪያውን ማቆየት የሚችለው በዘላቂነት መጠቀም ይችላል። ስላለ ገዢው ምንድነው አሁን እላይ ያለው አካል አይደለም የክልን ያዝ የክልን አትያዝ የሚለው፣ እታች ያለው መዋቅር ራሱ የአርሶ አደሩ መዋቅር የአርብቶ አደሩ መዋቅር ነው።
በድርቁ ምክንያት ለከፋ ረሃብ እየተጋለጡ የሰው ሕይወትም የሚያልፍባቸው አካባቢዎች መኖራቸውን የሚጠቁመውን ዘገባም አስተባብለዋል። የብሪታንያ ማሰራጫ ኮርፖሬሽን ቢቢሲ በቅርቡ እንዳለው በአንዳንድ አካባቢዎች በየቀኑ ሁለት ህጻናት በረሃብ ይሞታሉ። አቶ ምትኩ ግን እስካሁን በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ብለዋል።
ቢቢሲ አወጣ የተባለውን ምስል ካንደም ሶስት ያቻል ለዚህ ምናልባት ምስሉ ላይ ተን እንደሆነ እንኳን ሰዎች በረሃብ ሊሞቱ ይቅርና የራብ ምልክትም አይታይባቸው። ምክንያቱም የስነ ምግብ ችግር እንስከማቆ ድረስ ከትንሽ ህጻን ነው የሚጀምረው። ትንሽ ህጻን ነው የሚቆዳው። ከትንሽ ጀምሮ ላይ ነው የሚሄደው። ስለዚህ እናትየው ተሸክማለችውን ስናይ ሙሉ ሰውነት ያለው ህጻን፣ አብሮ ያሉትን ታላቅ ወንድሞቹንም ስናይ ሙሉ ሰውነት ያላቸው ናቸው። አብሮ ያሉትም ሰዎች ስናይ ሙሉ ሰውነት ያላቸው ሰዎች ናቸው። ሰው በራብ ምክንያት ሞቷል። ያ ማለት ምንድን ነው? በቀን ሁለት ሰው ሞቷል ከተባለ ህጻናት ሞቷል ከተባለ እርዳታ ማሳየ ከጀመረ ጊዜ ጀምሮ አስሩ አካባቢ ነው የሚሆነው። 600 ህጻናት ሞቷል ማለት ነው በዛ አካባቢ ብቻ። ይሄ ከእውነት የራቀ ነው ዘገባው። ከድርቅ ጋር ተያይዞ ምንም የሞተ ሰው የለም። ያንን ደግመን እስከ አካባቢ ድረስ በመሄድ ቼክ ተደርጓል። ቀደም ብሎ እንዳልነበር እርግጠኛ ነን እና ቀደም ብዬ እንዳልኩት ምንም የሞተ ሰው የለንም። ምክንያቱም መንግስት በአግባቡ በሚፈለገው ወቅትና በሚፈለገው መጠን እርዳታ እያቀረበ ስላለ
የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ከሆኑት ካቶ ምትኩ ካሳ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ቀን ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባ ከመሄዳችን በፊት አድማጮች፣ አሁን ስቱዲዮ ተገባን የደረሰን አንድ ዜና አለ። በአንዳንድ የምዕራብ ኦሮሚያ ከተሞች ካለፈው ሐሙስ ጀምሮ ልዩ ልዩ ጥያቄዎች ላይ ያጠነጠኑ ህዝባዊ ሰልፎች እንደሚካሄዱ ታውቋል። ሰልፎቹ በምዕራብ ሸዋ አምቦ፣ በጊንጪ፣ በምዕራብ ወለጋ ደግሞ በጃርሶ ወረዳና በመንዲ እንደሆነም ታውቋል። ሰልፉ የተደራጀው በማኅበራዊ መገናኛ ብዙሃን እንደሆነና በተማሪዎች እንደሚመራ የገለጡልን የጃርሶ ወረዳ ነዋሪ በዛሬው ሰልፍ ነጋዴዎች፣ ገበሬዎችና የመንግስት ሰራተኞች ተካፍለዋል ብለዋል። የህዝቡ ጥያቄ ምን እንደሆነ ሲመልሱም የሚከተለውን ዘርዝረዋል።
ጥያቄው አንደኛው ማስተር ፕላን ጉዳይ ነው። ሁለተኛ ደግሞ ግብር ምናምን ስለሆነ ጨመርበት ጊዜም ነው ብዙ ነው ያለ እኮ እዛ ላይ። ሶስተኛ ደግሞ የኦሮምኛ ቋንቋ የፌዴራል ቋንቋ ይሁን። አራተኛ ሚግ ኦፊን ኦፍ ብልቹ
የራስ አስተዳደር
ኦሮሞን ኦፊን ኦፍ አብልቹ ገኝ እንደዚህ አምስት ነጥቦች ነው ዛሬ የነበረ።
ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ከጃርሶ ወረዳ ያነጋገሩን የዛሬው ሰልፍ ሰላማዊ ነበር ብለዋል። የኦሮሚያ ፖሊሶችም በእርጋታ ሰልፉን ይከታተሉ እንደነበርና ማምሻው ላይ 10 የሚሆኑ የፌዴራል ፖሊሶች ደርሰው ሰልፉን በእንባ አስመጪ ጋዝ እንደበተኑ ገልጠውልናል። በሌላው የምዕራብ ወለጋ ከተማ በመንዲ ትናንት ረቡዕ በተካሄደ ሰልፍ 3 ሰዎች በጸጥታ አስከባሪዎች ድብደባ ተጎድተው ነጆ ሆስፒታል ሕክምና እየተደረገላቸው መሆኑን እኒሁ ከጃርሶ ወረዳ ያነጋገርናቸው የሰልፉ ተካፋይ ገልጠውልናል። የክልሉን ፖሊስ ኮማንደር ሶሎሞን ታደሰን ለማነጋገር ያደረግነው ጥረት አልተሳካም። በግንጭና በአምቦ ስለተካሄዱ የተቃውሞ ሰልፎች ወደፊት ዝርዝሩን አጣርተን ለማቅረብ እንሞክራለን።
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀመራል።
ስሜ ልንገራችሁ ስሜ ማነው?
ኦልሴና ገረበጃጂ ጋሪት ሐዲሽ ታክሲ
ጋቢና ቪኦኤ
ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ህዳር 27 ቀን አስታውሱ፣ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ በአጭር ሞገድ በ6080 እና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ።
አድማጮች ዘገባዎቻችን ይቀጥላሉ። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። በእስክንድር ዘገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ የመገናኛ ብዙሀን በሚፈለገው ደረጃ መረጃ እንዲሰበስቡ የአስፈጻሚው ክፍል ስር የሰደደ ሚስጥራዊነት መሰበር እንደሚኖርበት ገለጡ ይላል። የመረጃ ነጻነት የዜጎች ሰብአዊና ዲሞክራሲያዊ መብቶች መረጋገጥና ሌሎች መብቶችን መከበር ማሳያ እንደሆነ የጠቆሙበትን ዘገባ መለስካቸው አምሃ ይዞ ቀርበዋል።
ትላንት በሂልተን ሆቴል የመረጃ ነጻነት ህግ አፈጻጸምና ተግዳሮቶቹ በሚል ርዕስ ዙሪያ የተዘጋጀ የውይይት መድረክን ለመክፈት የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አበዱላ ገመዳ ባደረጉት ንግግር ትኩረት የሰጡት የመረጃ ነጻነት ለመልካም አስተዳደር ግንባታ ያለውን ጥቅም ይመስላል። በሳቸው አገላለጽ መረጃ የማግኘት መብት የግልጽነትና የተጠያቂነት መርሆች የሚያጎለብትና የህዝብ ተሳትፎንና የስልጣን ባለቤትነትን የሚያረጋግጥ ከመሆኑም በላይ መልካም አስተዳደርን የማጠናከር ዓላማ ስላለው ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው ለማለት ይቻላል ብለዋል። ቀጥለውም መንግሥት በሁለተኛው የእድገትና ትራንስፎርሜሽን እቅዱ ዘመን በዋነኝነት ከያዛቸው አጀንዳዎች አንዱ ይኸው የመልካም አስተዳደር ጉዳይ እንደሆነም ገልጸዋል። ይህንን አጀንዳ ተግባራዊ ለማድረግ ግን በመረጃ የታጠቀ የነቃና ለመብቱ ተሟጋች የሆነ ዜጋ ማፍራት ግዴታ መሆኑንም ያስገነዝባሉ። የመገናኛ ብዙሃን በዚህ ረገድ ያላቸውን ከፍተኛ ሚና እውቅና የሰጡት አፈጉባኤ አበዱላ ገመዳ በዚህ ረገድ መገናኛ ብዙሃን የበኩላቸውን አስተዋጽኦ እንዳያደርጉ የመንግሥት አስፈጻሚ አካላት ዋናው እንቅፋት መሆናቸውን ለመናገርም የመጀመሪያው የሀገሪቱ ትልቁ ባለሥልጣን ሆነዋል።
የመረጃ ምንጭ በመሆን በመንግሥትና በሕዝብ መካከል እንደ ድልድይ የሚያገለግሉ የመገናኛ ብዙሃን ተቋማትን በዚህ ረገድ የሚጫወቱት ሚና ከፍተኛ ነው። ይሁን እንጂ የመገናኛ ብዙሃን በሚፈለገው ደረጃ መረጃ ሰብስበው ለህብረተሰቡ ማሰራጨት ብልሹ አሰራሮችና ሙስናን እንዳይታገሉ የአስፈጻሚው አካላት የቆየና ስር የሰደደ የምስጢራዊነት ባህል መሰበር ይኖርበታል።
አፈ ጉባኤ አባዱላ መረጃ የማግኘት ነጻነት ተግባራዊ ቢሆን መልካም አስተዳደርን መገንባት ብቻ ሳይሆን መብቱ የዴሞክራሲያዊ ስርዓትን ለመገንባትም ወሳኝ ሚና እንዳለው አስገንዝበዋል።
አሁን ባለንበት ክፍለ ዘመን መረጃ የዲሞክራሲ ኦክሲጂን ነው የሚል ስያሜ ተሰጥቶታል። ምክንያቱም የመረጃ ነጻነት ለዜጎች ሰብአዊና ዲሞክራሲያዊ መብቶች መረጋገጥና መጎልበት፣ ግልጽነትና ተጠያቂነት ያለበት የመንግስት አሰራር ለመፍጠር፣ የምርመራ ጋዜጠኝነትን ለማበረታታት፣ ሙስናንና ክራይ ሰብሳቢነትን ለመታገል ወዘተ አስፈላጊ በመሆኑ ነው። በዚህ መልኩ የመረጃ ነጻነትን በስራ ላይ መዋል ማለት ህገ መንግስታችንን የመተግበር አንዱ አካል መሆኑ ሊታወቅ ይገባል።
ይህን የውይይት መድረክ ካዘጋጁት መካከል የኢትዮጵያ የህዝብ እንባ ጠባቂ ተቋም አንዱ ነው። ተቋሙ የመረጃ ነጻነት አዋጅን አፈጻጸም እንዲከታተል ሙሉ ኃላፊነት በአዋጅ ተሰጥቶታል። የተቋሙ ዋና እንባ ጠባቂ ወይዘሮ ፎዚያ አሚንም መረጃ የማግኘትና የማሰራጨት መብት ለመገናኛ ብዙሃን ባለሙያዎች የተሟላ ለመሆኑ ምን ያህል እንቅፋት እንደሆነባቸው ተናግረዋል።
መረጃ የመጠየቅ የማግኘትና የማሰራጨት መብት ከዜጎች ባለፈ ለመገናኛ ብዙሃን ተቋማት ወሳኝ ቢሆንም የመረጃ እጥረት ለዘርፉ ባለሙያዎች ከባድ ፈተናና ተግዳሮት ሆኖ ቆይቷል።
በዕለቱ ከባለሥልጣናት ንግግር ሌላም ሁለት የአዲስ አበባ ዩኒቨርሲቲ መምህራን በዚሁ ጭብጥ ዙሪያ ያደረጓቸውን ጥናቶች ውጤት ባጭሩ አቅርበዋል። ዶክተር ደረጀ ዘለቀ የጥናት ውጤታቸው የሚያሳያቸውን መሠረት አድርገው ጥሩ ሕግ ቢኖርም መረጃ የማግኘት አዋጁ በብዙ መልኩ ተፈጻሚ አልሆነም ብለዋል። ባለሥልጣናት መረጃ የመስጠት ግዴታ እንዳለባቸውም ገልጸዋል። ሌላው የጥናት ጽሑፍ አቅራቢ ዶክተር ነገሪ ለንጮ ደግሞ ይህን ብለው ነበረ።
የመንግስት ኃላፊዎች፣ ሚኒስቴሮች ጭምር መረጃን ለመስጠት ፈቃደኝነታቸው እንደሚጠበቀው አለመሆኑን ነው የሚገልጸው። አንዳንድ ጋዜጠኞች እንደገለጹት በሚዲያ ተቋማት ውስጥ የኢህአዴግ የገዢው ፓርቲ ያስተላለፈውን እንኳን እንድተላልፍለት የሚፈልገውን እንኳን መንግስትን ይጎዳል ብሎ ከኢህአዴግ በላይ እንደ ኢህአዴግ የሚያስቡ እንዳሉ ይገልጻሉ።
ዶክተር ነገሪ መፍትሄ ያሉትንም ሀሳብ ሰንዝረዋል።
መፍትሄው ደግሞ ችግሩ ያለባቸው የመንግስት ህዝብ ግንኙነት ኃላፊዎችና በአጠቃላይ ደግሞ መንግስት ኦነስት ሆኖ ይሄንን ችግር ለመፍታት ጥረት ማድረግ ያስፈልጋል። ነገር ግን በተቻለ መጠን የሚዲያ ተቋማት ኢንቨስቲጌቲቭ ጆርናሊዝም እንዲስፋፋ ጥረት ማድረግ ነው።
የመገናኛ ብዙሀንና የመረጃ ነጻነት አዋጅ ከወጣ ዓመታት ተቆጥረዋል። በአዋጁ አፈጻጸም የሚያጋጥሙ ፈተናዎችን እስከ ዛሬ በይፋ ይናገሩ የነበሩት የግል መገናኛ ብዙሀን ጋዜጠኞችና ተቃዋሚዎች ወይንም አንዳንድ ተቺዎች ብቻ እንደነበሩ ይታወሳል። በቅርቡ የገዢው ፓርቲ እና ከፍተኛ የመንግስቱ ባለሥልጣናት በአገሪቱ አለ ስለተባለው የመልካም አስተዳደር ችግር ያደረጉት ውይይት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ከተላለፈ ወዲህ ለወትሮው በአደባባይ የማይነሱ የመንግስት የአስተዳደር ችግሮች እየተነሱ ይገኛሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በቅርቡ የመርማሪ ጋዜጠኝነት መበረታታት አለበት ሲሉ ተደምጠው ነበረ። ይህ ሂደት ወዴት እንደሚያመራ እየተከታተል ልናቀርብ እንሞክራለን። የትናንትናውን መድረክ ያዘጋጁት የሕዝብ እንባ ጠባቂ ተቋምና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ እዚያው አዲስ አበባ ከመለስካቸው ጋር እንቆያለን። የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ በአገሪቱ እየተስፋፋ ካለው ከፍተኛ ትምህርት የሚገኘው ጠቀሜታ ስለሚያድግበት ብልሃት ትኩረት ሰጥቶ እንደሚወያይ ተገልጧል። የከፍተኛ ትምህርት ጥራት ለማሻሻልና በምርምር ላይ ያተኮሩ ዩኒቨርሲቲዎች የሚቋቋሙበት ወይንም የሚጠናከሩበት ረገድ ጉባኤው የፖሊሲ ሐሳብ ለመንግሥት እንደሚያቀርብ ተገልጧል። እንዳልኩት መለስካቸው ነው ይህንን የሚላከልን።
የኢትዮጵያ ከፍተኛ ትምህርትና ምርምርን ወደ ላቀ ደረጃ ማሳደግ በሚል መሪ ቃል ዛሬ የኢትዮጵያ ሳይንስ አካዳሚ ሁለተኛውን የሳይንስ ጉባኤ ከፍቷል። አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጽህፈት ቤት በአፍሪካ አዳራሽ በተከፈተው በዚህ ጉባኤ ላይ ትኩረት ይሰጣቸዋል የተባሉ ጉዳዮች በከፍተኛ ትምህርት አገር ወይንም ህብረተሰብ የሚያገኘው ጥቅም የሚያድግባቸው መንገዶች፣ የከፍተኛ ትምህርትን ጥራት እንዴት ማሻሻል እንደሚቻልና ከልማት ጋር በምን ዘዴ ማቆራኘት እንደሚቻል እንዲሁም በምርምርና እውቀት በማመንጨት ያተኮሩ ከፍተኛ የትምህርት ተቋማትን ማቋቋም ወይንም ማጠናከር የሚሉት እንደሆኑ በአካዳሚው የተሰራጨው የጽሑፍ መረጃ ይናገራል። ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዲሬክተር በበኩላቸው ዛሬ በሀገሪቱ በመስፋፋት ላይ ካለው ከፍተኛ ትምህርት አንጻር የምርምሩና የትምህርት ጥራቱን አለመመጣጠን በመጠቆም የጉባኤውን ዓላማ ያስረዳሉ።
እንደሚታወቀው ከፍተኛ ትምህርት ለአንድ ሀገር እድገት በተለይ ደግሞ ለህብረተሰቡ አጠቃላይ የሆነ ብልጽግናም ሆነ ለውጥ ከፍተኛ ትምህርት ከፍተኛ አስተዋጽኦ አለው። ተጨማሪም ደግሞ ሀገራችን የከፍተኛ ትምህርትን በሰፊው እያስፋፋች ትገኛለች። ነገር ግን ምርምር ያንኑ ያህል ደግሞ እየሰፋም አይደለም። ስለዚህ የከፍተኛ ትምህርት ተቋማት ውስጥ ሊኖሩ የሚገቧቸውን ነገሮች ምርምርም የሚስፋፋበትን መንገድ ለማየትና አስፈላጊ የሆኑ የፖሊሲ ሀሳቦችን ለማመንጨት የተዘጋጀ ጉባኤ ነው።
ጉባኤውን በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ ትምህርት ለኢትዮጵያ እድገትና ለውጥ ግዙፍ አስተዋጽኦ እንዳለው መንግስትም ለዚህ ትልቅ ትኩረት እንደሚሰጠው ገልጸዋል። ይህ ጉባኤም በሀገሪቱ ዛሬ የሚታዩትን ተግዳሮቶች ለመወጣት ጠቃሚ ሀሳቦችን ሊያመነጭ እንደሚችል ጠቁመዋል። ፕሮፌሰር ማስረሻ በተለይ ለቪኦኤ እንዳብራሩትም የዚህ ጉባኤ ልዩ ትኩረት የሆነውን ጉዳይ በተመለከተ እንዲህ ብለዋል።
ከዚህ ጉባኤ ጋር የተያያዘው የምርምር ዩኒቨርሲቲዎችን እንዴት እንፍጠር የሚለው ነው። ጉባኤው አራት ዘርፎች አሉ። የመጀመሪያው ዩኒቨርሲቲ ተማሪዎች ከትምህርት መስካቸው ውጪ እንዴት ነው የማመዛዘን በሰፊው የማየት እና ሙሉ የመሆን ባህሪያትን ሊጎነጸፉ የሚችሉት፣ የትምህርት አካባቢዎችስ እንዴት ነው አካዳሚክ የምንለው የትምህርት መስክ የውይይት የክርክር መስኮች እንዴት ነው ሊሆኑ የሚችሉት በሚለው ነው።
ከዚህም ሌላ የዩኒቨርሲቲ ተማሪዎችን ክህሎት እንዴት ማሳደግ ይቻላል፣ ተመራቂዎቹ ፍሬያማ ተቀጣሪዎችም ስራ ፈጣሪዎችና ቀጣሪዎችም የሚሆኑበትን ክህል ማስጨበጥ እንዴት ይቻላል የሚለውም ጉባኤው የሚነጋገርባቸው ርዕሶች ናቸው ይላሉ ፕሮፌሰር ማስረሻ ፈጠነ። የምርምር ዩኒቨርሲቲዎችን በመፍጠር ረገድ ግን ፕሮፌሰር ማስረሻ ይህን ብለዋል።
የምርምር ዩኒቨርሲቲዎች የሚፈጠሩት ደረጃቸው ከፍ ያሉ በምርምር የተካኑ መምህራን ሲኖሩና ከፍተኛ ክህሎት ያላቸው ወይም ደግሞ ብቃት ያላቸው ተማሪዎች ሲኖሩና ይህንን ምርምር እንዲያካሄዱ በመንግስት የምርምር ግብዓቶች ሲኖሩና ይህንን የሚፈቅድ የአስተዳደርና የአመራር መስመር ሲኖር ነው። እና ይሄ ጉባኤ እነዚህን ዩኒቨርሲቲዎች እንዴት እንደሚቻል የፖሊሲ ሀሳብ እንዲያቀርብ የተዘጋጀ ጉባኤ ነው።
አካዳሚው የምርምር ዩኒቨርሲቲዎቹን መፍጠር የሚቻልባቸውን ብልሃቶች የፖሊሲ ምክረ ሀሳብ አድርጎ ለመንግስት ከማቅረብ በተረፈም ሀሳቡ ተጨባጭ እውነታ እንዲሆንም ወደፊት ሊያደርጋቸው ያቀዳቸውን የአካዳሚው ዋና ዲሬክተር ይዘረዝራሉ።
አካዳሚው አሁን ከዚህ ጉባኤ ላይ የሚወጡትን የውሳኔ ሀሳቦች እየያዘ በተለይ ደግሞ አንዳንዶቹን ለተለያዩ ተቋማት እያቀረበ ተግባራዊ እንዲሆኑ ጥረት ያደርጋል። ለምሳሌ በተለያዩ ዩኒቨርሲቲዎች ላይ የምርምር ዩኒቨርሲቲዎችን እንዴት መፍጠር ይቻላል በሚል የተለያዩ ጉባኤዎችን ውይይቶችን አካዳሚው አድርጓል፣ በሰፊውም ያደርጋል። እንግዲህ በመሰረተ ሐሳቡ እነዚህ ነገሮችን ህብረተሰቡ ዩኒቨርሲቲዎች እየተረዱ ሲሄዱ ነው ወደዛ እየቀረብን የምንሄደው። እና በመጀመሪያ የምርምር ዩኒቨርሲቲ ማለት ምንድን ነው? ምን ግብዓት ይጠይቃል? እንዴት ነው ሊፈጠር የሚችለው? ሁሉስ ዩኒቨርሲቲ ነው ወይ የምርምር ዩኒቨርሲቲ የሚሆነው? እንደሚታወቀው መንግስት ከፍተኛ የሆነ የሰው ኃይል ያስፈልገዋል። አሁን መንግስትም ሳይሆን ሀገር አሁን ለተዘረጋው የእድገት መስክ ከፍተኛ የሆነ የሰው ኃይል ያስፈልገዋል። ዩኒቨርሲቲዎች ይህን የሰው ኃይል ማፍራት አለባቸው። ነገር ግን ደግሞ ጥቂት ዩኒቨርሲቲዎች በተለይ እውቀት ማመንጨትን ትኩረት አድርገው የሚሰሩ ዩኒቨርሲቲዎች ሊኖሩ ይገባል። እነዚህን እንዴት አድርገን ነው ማቋቋምና መፍጠር የምንችለው የሚሉትን ጉዳዮች በየዩኒቨርሲቲዎቹ በየመንግስት ተቋማት አካዳሚው እየሄደ ውይይት በማድረግ ግንዛቤው እንዲኖር ወደ ፖሊሲ እንዲሰርጽና ተግባራዊ እንዲሆኑ ማገዝ ነው። ይሄ ነው እንግዲህ ሊሰራ የሚችለው አካዳሚ።
በዚህ ለሁለት ቀናት በሚቆየው ጉባኤ ላይ ከ200 በላይ ምሁራንና ፖሊሲ አውጪዎች እንደተገኙ የአካዳሚው የጽሑፍ መግለጫ ያስረዳል። በጉባኤው ላይ በተጋባዥ ምሁራን 11 ያህል ጥናታዊ ጽሑፎች ቀርበው ውይይት እንደሚካሄድባቸውም ታውቋል። የኢትዮጵያ ሳይንስ አካዳሚ ከተለያዩ የእውቀት መስኮች በተውጣጡ 49 ኢትዮጵያውያን ምሁራን በ2002 ዓ ም የተመሠረተ ሲሆን በ2005 ዓ ም ራሱን የቻለ ተቋም ሆኖ በአዋጅ ተቋቁመዋል። በአሁኑ ጊዜ የአካዳሚው መደበኛ አባላት ቁጥር 106 የደረሰ ሲሆን 34 ተባባሪና አንድ የክብር አባል አሉት። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩና መጨረሻው ትንታኔ እናልፋለን። እስላማዊ መንግሥት ነኝ የሚለውን ነውጠኛ ቡድን ለማሸነፍ በዩናይትድ ስቴትስ የሚመራው ጥረት ዋና ምሽጎቹ ባሉበት በኢራቅና በሶሪያ ውጤት እያሳየ መምጣቱ በአንዳንዶች ዘንድ አሸባሪው ቡድን ተስፋ እየቆረጠ መጥቷል የሚል ግምት አሳድሯል። ሽብር ተከላካይ ባለሥልጣናት ግን እውነታው ይህ አይደለም፣ እንዲያውም በቅርቡ ያደረሳቸው የሽብር ጥቃቶች በከፊል የቡድኑን ቀስ በቀስ እያደገ መምጣት የሚያመለክት ነው ሲሉ ያስጠነቅቃሉ። የአሜሪካ ድምፁ የብሔራዊ ጸጥታ ጉዳዮች ዘጋቢ ጄፍ ሴልደን ተከታዩን አድርሷል። ሰሎሞን ክፍሌ ያቀርበዋል።
የፓሪሱ ጥቃቶች ቁስል በምዕራቡ ዓለም ገና ትኩስ ነው፣ አልጠገገም። ሐዘኑ ወዲያው በፍርሃትና የጸጥታ ጥበቃውን በማጠናከር ተለውጧል። አሁን ያለው ትክክለኛ ሁኔታ ይህን ይመስላል ሲሉ ያስጠነቅቃሉ የወቅቱና የቀድሞ የደህንነት ጥበቃ መሥሪያ ቤት ባለሥልጣናት። ጄምስ ዎዝሊ ቀድሞ የሲአይኤ ዳይሬክተር ናቸው።
ጦርነቱን ገና አሁን መጀመራችን ነው። አይሲስ ወደፊት ለብዙ ጊዜ አብሮን የሚቆይ ይመስለኛል። የቡድኑ ዋና ምሽግ ቢወድም ወይም መሪያቸው ቢያዝና ቢገደል እንኳ እንቅስቃሴው የሚቀጥል ይመስለኛል።
ሽብር ተከላካይ ባለሥልጣናት በበኩላቸው እስላማዊ መንግሥት በፓሪስና ግብፅ ውስጥ ደግሞ በሩሲያው አውሮፕላን ላይ ያደረሷቸው ጥቃቶች ቢመታ እንኳ ቶሎ ማገገም እንደሚችል ለማሳየት ተጠቅሞበታል ይላሉ። የአይሲስ ኃይሎች እንደ እውነቱ ከሆነ ኢራቅ ውስጥ ቀስ በቀስ ነገር ግን በእርግጠኝነት እየተሸነፉ ናቸው ሲሉ የሚያስረዳሉ ኮሎኔል ስቲቭ ዋረን።
ሌሎች ሁኔታዎችንም ተመልክተናል። ለምሳሌ በፍተሻ ኬላዎች ላይ ይመደቡ የነበሩ ወታደሮች ቁጥር በአሁኑ ጊዜ በጣም ቀንሶ ይታያል። ይህ የሚያመለክተው ዛሬ በአይሲል ምድር ሁኔታዎች እንደ ቀድሞ ለቡድኑ የተመቻቹ አለመሆናቸውን ነው።
ያም ሆኖ ግን ዋሽንግተን አሁንም ነገሮችን የምትመለከተው በጥንቃቄ ነው። ባለሥልጣናቱ ምንም እንኳ ዛሬ ዩናይትድ ስቴትስን ሊያሰጋ የሚችል አስተማማኝ ነገር የለም ቢሉም የሀገር ውስጥ የጸጥታ ጥበቃዋን አጠናክራለች። ሙቢን ሼክ ቀድሞ በሽብር ተከላካይ ኃይል ውስጥ ሰርተዋል። የሚያስፈራው እስላማዊ መንግሥት ነኝ የሚለው ቡድን በተፈጥሮ አድርባይ መሆኑና የጥቃት ስልቱን የመለዋወጥ ችሎታ ያለው መሆኑ ነው ይላሉ።
The wounds from the attacks on Paris still raw in the West, where mourning is quickly being replaced by renewed fears and stepped up security.
አይሲል ሰዎችን አሰልጥኖ ተመልሰው ወደ አገራቸው በመሄድ ትዕዛዝ ሲሰጣቸው ጥቃት እንዲያደርሱ የማድረግ እቅድ ነበረው። ይሄ ደግሞ የስልት ለውጥ አይደለም። በትክክል ቀድሞኑ ለማድረግ የገቡትን ቃል እየፈጸሙ ነው ያሉት።
የዩናይትድ ስቴትስ የሽብር ተከላካይ ባለሥልጣናት ለአሜሪካ ድምፅ እንደተናገሩት አይሲል በውስጡ ለውጥ አካሂዷል። አካባቢን በመቆጣጠር ተከታዮቹን የራሴ ግዛት በሚላቸው ቦታዎች ከማስፈር ይልቅ እዚያው ራሱ ምድር ላይ ሆኖ ሳይንቀሳቀስ በሩቅ ጥቃት የማድረስ ችሎታውን ማሳየት፣ በዚያም በዓለማችን የላቀ ዕውቀት ያለው ጂሃዳዊ ድርጅት መሆኑን ለማሳየት ይጥራል። ይህ በእንዲህ እንዳለ አልቃይዳና አይሲል ለሶማሊያው አገር በቀል ጂሃዳዊ እንቅስቃሴ ለአልሻባብ ፈጥኖ መጥፋት ምክንያት ሊሆን ይችላል በተባለ ጦርነት መጠመዳቸው ይነገራል። በኢራቅ የእስላማዊ መንግሥት እንቅስቃሴና አይሲል የምልመላ ቪዲዮዎችን ለተዋጊዎቻቸው በተደጋጋሚ እያሳዩ በሶማሊያ የሚገኙ ወጣት አባላትን እንዲቀላቀሉ እየሰበኩ ነው። የቅስቀሳ ዘመቻው በቅርቡ ፍሬ አፍርቶ ሁለት ከፍተኛ የአልሻባብ ጦር መሪዎች ከዓለም አቀፉ የሽብር መረብ ጋር ለመስራት ቃል ገብተዋል። የሶማሊያው ፕሬዚደንት ሐሰን ሼክ ማህሙድ ስለዚሁ አንስተው ሲናገሩ የሁለቱ ሰዎች መክዳት የሚያመለክተው አልሻባብ ወዴት እንደሚሄድ የተሳነው መሆኑን ነው ብለዋል። በለንደን የመካከለኛው ምስራቅ ጉዳዮች ባለሙያ ማይክል ስቴፈንስ ለቪኦኤ እንደተናገሩት ደግሞ
አልቃይዳ is a rival for the Islamic State and we've seen this in a number of countries most specifically
ለአይሲል ግን የሁለቱ ሰዎች አልሻባብን ከርተው አልቃይዳን መቀላቀላቸው ከፍተኛ ደስታን ይፈጥራል። ምክንያቱም አልቃይዳ ዋናው የዓለሙ የሽብር መረብ መሆኑን ያሳያልና ነው ያሉት። በአፍሪካ ሌላው የሽብር ቡድን የናይጄሪያው ቦኮ ሐራምም ባለፈው ዓመት መጋቢት ላይ ከአይሲል ጋር መቀላቀሉን ይፋ ማድረጉ ይታወሳል። ቦኮ ሐራም ከዚያን ጊዜ ጀምሮ ተዋጊዎቹን ወደ አይሲል ካምፕ እየላከ ያሰለጥናል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሜሪካውያን አድማጮች በዛሬው ዕለት ከቤተሰብ ከወዳጅ ዘመድ ጋር ሆነው ዓመታዊውን የምስጋና ቀን በማክበር ላይ ይገኛሉ። በዜናችንም እንደገለጽነው የአውሮፓውያኑ ህዳር ወር በገባ በአራተኛው ሐሙስ የሚውለው ይህ የምስጋና ቀን ወይም ታንክስጊቪንግ የመጪው አዲስ ዓመት መጀመሪያ ሰሞን በመሆኑም ድምቀቱ ከፍ ያለ ነው። አሉላ በዚህ ዙሪያ ላይ አንድ ዝግጅት እያጠናቀርክ ነው። በነገራችን ላይ እንኳን አደረሰ።
እንኳን አደረሰ አዲሱ፣ እንኳን አብሮ አደረሰ።
እንግዲህ ወደ ዝግጅትህ እናልፋለን። እንዳልነው ቅድም አድማጮች፣ ዛሬ ዕለቱ በዚህ በዩናይትድ ስቴትስ የምስጋና ቀን ታንክስጊቪንግ በመባል የሚታወቅለት ነው፣ እየተከበረም ይገኛል። አሉላ ወደ ዝግጅትህ እንለፍ።
አመሰግናለሁ አዲሱ። በታሪክ ብዙ ዓመታት ወደ ኋላ የሚጓዘው ይህ ታላቅ ክብረ በዓል አጀማመሩ ለየት ያለ ገጽታ ይኑረው እንጂ የአገሬው ተወላጆች ብቻ ሳይሆኑ ዩናይትድ ስቴትስን አገራቸው ያደረጉ አያሌ ሚሊዮኖችም የራሳቸው ጭምር ካደረጓቸው ተወዳጅ ባህሎች ውስጥ አንዱ ሆኗል። ይህንን በዓል ለዓመታት ከቤተሰባቸው አባላት ሌላ በተጨማሪ ማለት ነው ከቅርብ ወዳጆቻቸውና ጓደኞቻቸው ቤተሰቦች ጋር በጋራ በማክበር ልማዳቸው ያደረጉ የአንድ ቤተሰብ አባላት ባልና ሚስት ጋብዘናል። በእነሱ ነው እንግዲህ ወጋችን ምሽቱን አብረን የምንዘልቀው።
መልካም
ወይዘሮ ዘነበ ወርቅ ተክሎ፣ ዶክተር ጉልላት ገበየው እንኳን ለምስጋናው ቀን አደረሳችሁ። በቅድሚያ
እንኳን አብሮ አደረሰን።
እንኳን አብሮ አደረሰን።
አመሰግናለሁ። ዛሬ እንግዲህ በዚህ በዩናይት ስቴትስ ታንክስጊቪንግ በመባል የሚታወቀው የምስጋና ቀን ቤተሰቦች ተሰባስበው የሚያከብሩበት አሜሪካውያን የተለየ ቦታ የሚሰጡት በዓል እንደሆነ ይታወቃል። በሮማ ሲኖሩ እንደሚባለው እናንተ ጋም ባህሉ ስር የሰደደ ከራሳችሁ ቤተሰብም አልፎ ብዙዎችን የሚያካትት ይመስለኛል። እስኪ አጫውቱን። በአመታት ውስጥ በቤተሰብ ህይወታችሁ ይሄን የምስጋና ቀን እንዴት ነው የምታከብሩት?
ጎልላት ጀምር።
አመሰግናለሁ አሉላ። አሁን እንዳልከው ሮማ ስትኖር እንደ ሮማኖች መሆን ስለሚያስፈልግ የዚህን ሀገር ካልቸሩን እየተከተልን እናከብራለን። ልጆቻችን በተለይ እዚህ ሀገር ተወልደው ስላደጉ ያው የዚህ ሀገር ልጆች ስለሆኑ እነሱም ካልቸሩን እንዲከተሉት አብረን እንግዲህ እናደርጋለን እና እንዳልከው የምናደርገው አክብሮት የእኛ ቤተሰብ ብቻ ሳይሆን በአካባቢያችን ያሉ ጓደኞቻችንም ተሰባስበን ከእነሱ ጋራ ነው የምናከብረው እና እነኚህ ጓደኞቻችን ልክ የኛው አይነት ባክግራውንድ ስላላቸው ልጆቻችንም አብረን ያሳደግ ነው እና ወንድምና እህት እንደማለት ናቸው። አንድ ላይ እንደ ትልቅ ቤተሰብ ብለን ነው አክቹዋሊ የምናየው። ስናከብር በጣም ብዙ ቆይተናል። ከየት ብዬ እንደምጀምርልህ?
ምን ያህል አመቱ ነው? እንደው ዘመኑ ትዝ ይሎታል መቼ እንደሆነ የመጀመሪያውን የምስጋና ቀን በጋራ ያከበራችሁበት ጊዜ?
በጣም ቆይቷል። ይሄንን ቀን ስናከብር አክቹአሊ ከልጆችም ከመወለዳቸው በፊት ጀምረን ነው። ለነገሩ እንግዲህ አጀማመራችን ወደ 1984 እንደ ፈረንጆች አቆጣጠር በዛ አካባቢ ነው የጀመርነው። ስንጀምር ተማሪዎች እያለን እዚህ ስለዚህ ቀን እናውቃለን። አንዳንድ ጓደኞቻችንም ቤት ሄደን አይተናል። ግን እንደ ቤተሰብ ቁጭ ብለን በራሳችን ስናከብር አይ ቲንክ የመጀመሪያው እንደሱ ይመስለኛል።
ከሰላሳ ዓመታት በላይ የቆየ የቤተሰብ ታሪክ ያደረጋችሁት ነው። ትልቅ ቤተሰብ ብለዋል ዶክተር ጉልላት። ምን ያህል ቤተሰቦች ናችሁ? ጓደኛሞች የነበራችሁ ልጆች አፍርታችሁ ልጆቻችሁን በአገሩ ባህልና ደንብ መሰረት የምታሳድጉበት ወግ በደንብ እንዳደረጃችሁት ነው የተረዳሁት። ምን ያህል ቤተሰቦች ናችሁ ተቀራርባችሁ በዚህ ልማድ የምትሳተፉት?
አሁን ከስድስት ቤተሰብ በላይ ነው ያለ ነው። መጀመሪያ ላይ ስንጀምር ሶስት ቤተሰብ ነበርን። ከዛ የተለያዩ ቤተሰቦች እንደዚህ ጓደኞች እየተጨመሩ አሁን ከስድስት በላይ ነው ያለ ነው። በዚህ አመት ለምሳሌ እንግዲህ ጠቅላላ ኤክስፔክት የምናደርገው ሰው ወደ 35 የሚሆን ነው።
ግሩም። ወደ ወይዘሮ ዘነበ ወርቅ ልሻገር። ስለ ባህልና ወጉ ዶክተር ጉልላት በመጠኑ አንስተዋል። እስኪ የጓዳውን ባህልና ወግ የምንጨምር በኢትዮጵያ ባህል ለትንሣኤ ዶሮ እንደሚደረገው ለዚህ ልዩ የምስጋና ቀን በዓል ደግሞ ተርኪ የምትባለዋ የወፍ ዝርያ ናት ትልቁ የበዓሉ አድማቂ። ሌሎች አብረው የሚቀመሙ በቤት ውስጥ የሚሰሩ ጣፋጭ ነገሮች የሚቀርቡባቸው የሚቀመምበትን መንገድ የራሱን የቻለ ልማድ ነው እና እስኪ ያጫውቱን እርስዎ።
የሚገርምህ ነገር ስንጀምረው አጀማመራችን ታንክስ ጊቪንግም ለማክበር ሳይሆን ጉልላት ከመስሪያ ቤቱ ቦነሶች ምናምን የሚሰጡ ነገሮች ስለነበሩ አንደኛው ተርኪ ይሰጧቸው ነበር እና ተርኪውን ይዞ ሲመጣ እኛ ምንም ገና እዚህ ሀገር መተን ስለሆነ ምን እንደምናረጋትም አናውቅ ነበር። የመጀመሪያው አመት በቃ ምንም እንደምናረግ ስናወጣ ስናወርድ ተበላሽታ ጣልናት። የሚቀጥለው አመት ላይ አንድ የኔ ታላቅ እህት አምሳለ ተክሉ ትባላለች። እሷ ከጥቁር አሜሪካን ቤተሰቦች ጋር ብዙ ኖራ ስለነበረ ባህሉንም ስለምታውቀው እሷም የረዳችን ተርኪዋን መቀቀል ጀመርን እና ከጓደኞቻችን ጋር በልማድ በታንክስ ጊቪንግም ሳይሆን በሌላም እንገናኝ ስለነበረ በቃ ይህንን ለምን ተርኪዋን አንጠቀምባት እና እንሰባሰብባት ብለን እንደዛ ነው ትራዲሽኑን በታንክስ ጊቪንግ የጀመርነው።
እዚህ ላይ መጨመር በሁለተኛው አመት ላይ ተርኪዋን ተሰርታ ግን ብዙ ጊዜ ያበሻ ምግብ እናደርጋለን እና ያበሻ ምግብ እንግዲህ ዶሮ፣ ክትፎ ምናምን በቃ ልዩ ልዩ አይነት ምግብ አድርገን ተርኪዋን መካከል ተቀምጣ በመጀመሪያው አመት ተርኪዋን ማንም የሚነካት እና በቃ ሰው ሁሉ እንጀራ በወጡን በልቶ ተሰላበተ። ተርኪዋን በቃ ምንም አትሆንም እና ዝም ብላ ቁጭ ብላ ቀረች። ዘነወርቅ ጥቀጤ
ሶስተኛው አመት ላይ በቃ ነገሩ ገባን እና ሁለተኛ ይህንን ነገር አንደባልቅም፣ የፈረንጁን ባህል ለማስለመድ ከፈለግን ያበሻው ምግብ መቅረት አለበት እና ልክ የዚህን ሀገር ባህል የሚያደርጉትን ነገር በሙሉ ማድረግ አለብን ብለን ያበሻውን ምግብ አወጣ ነው ከምግብ ሊስት ውስጥ። እሱ ከወጣ በኋላ ተርኪውና ያው ብዙ የተከተልነው ትንሽ በጥቁር አሜሪካኖችና በነጮች መካከል ያለ ልዩነት አለ የምግብ አሰራርና የጥቁር አሜሪካኖቹን የያዘ እሱን ሊስት አድርገን እንዳልኩ እህቴ እዛ ፋሚሊ ውስጥ ኖራ ስለምታውቅ ስለነበረ እሷም እየረዳችን እሱን መስራት ጀመረን ማለት ነው። እና የእኛንም ሀገር የእኛን እውቀትና ይሄ አቀማመሙን ኢትዮጵያኖቹ በሚወዱት አይነት እያደረግን መስራት ጀመርን። ይሄ ሁሉ ሲሆን ልጆቹ ገና አልተወለዱም። ወዲያው መወለድ ሲጀምሩ ደግሞ እነሱ ደግሞ ለምግብ እንትን ሲሉ በቃ ለእነሱም የዚህን ሀገር አንድ ካልቸርን እስቲ ይማሩ። ሁሉን ነገር የምናደርገው በራሳችን ካልቸር ብቻ ስለሆነ የዚህንም ሀገር ካልቸር እናድርግ የሚል ሀሳብ ስለመጣብን በቃ ስትሪክትሊ የዚህ ሀገር ብቻ እንዲሆን እዚህ ሀገር አሜሪካኖቹ በሚያከብሩት ሁኔታ እናድርገው ምናምን በሚል እንደዛ ነው የምናደርገው። እና በጣም ጓደኞቻችንም እየለመዱት ጣዕሙን በፊት አንበላም የሚሉ የነበረው በኋላ እንደውም በጣም እየወደዱት አይነት እየጨመርን የአይነቱን መጠን እንግዲህ ብዙ አይነት ነው የሚሰራው በታንክስ ጊቪንግ እንደምታውቀው።
እንደው ለማጓጓት ጣልቃ ለገባ ነው ወይዘሮ ዘነበርቅ፣ እንደው አሁን የራት ሰዓት ገና አልደረሰም፣ እኩለ ቀን ላይ ነው እየተወያየን ያለ ነው። ኋላ ላይ ራት ከሚቀርበው አድማጮቻችን እንደው በጥሩ ስሜትም እንዲያስቡት ምን እንደሚመስል እግረ መንገዱን ለአድማጮች ለማሳየት እንደው ለማስተዋወቅ ያህል እስኪ ምን አይነት ምግቦችን አያለው።
ለምሳሌ ያቺ ተርኪዋ ያው በጣም በጣም አምራ መሀከል ላይ ትቀመጣለች። የቀሩት ይሄ የበሻ የሚመስል ኮለር ግሪንስ እሱ ከስጋ ጋር የተቀቀለ፣ ከዛ ፖቴቶች አሉ፣ ማካሮኒ ቺዝ አለ፣ እንደ ሚትሎፍ አይነት የሚባሉ ምግቦች እነሱ፣ ኮርን ብሬድ ብዙ ናቸው በጣም የሚሰሩትና ነቢ ጉልላት ደግሞ
ማሽ ፖቴቶ
የተፈጨ ድንች የተዳጠ ድንች እንደማለት ነው።
አዎ፣ ግን በጣም ተቀምሞ ስለሆነ የሚቀርበው በጣም በሚያምር ሁኔታ ነው ዴኮሬት ተደርጎ በየአመቱ እያሻሻል ሞር አዳዲስ የምግብ አሰራር ዘዴ እየተማርን እየጨመርን እያሳመር ነው እና ትልቅ ሰፋ ባለ መንገዱ ነው የሚቀርበው። እንግዲህ ከዛ ውስጥ እንግዲህ ያልጠቀስኳቸው ደግሞ አንዳንድ ምግቦችም አሉ ያልተነሱ፣ ግን እንደዛ ነው የሚሆነው እና ሰው በጣም በናፍቆት ነው የሚጠብቀው። እንግዲህ ከሌሎቹ ጥያቄዎች ጋራ ደግሞ ሌሎችን
እንመለከታለን።
Thank you so much, Allah. Happy Thanksgiving to you. ከመዝጋት በፊት ግን ሌላ አንድ ነገር ለማለት መወደው ሁላችንም እንድናስብ፣ ስለዚህ የምስጋና ቀን በሚደረግበት ጊዜ ሁላችንም ማሰብ ያለብን የመጀመሪያው የምስጋና ቀን ተብሎ የተደረገው እንግዲህ እዚህ ሀገር ሴትል ባደረጉት በፒልግሪምስ እና አካባቢያችን በነበሩ በኔቲቭ አሜሪካንስ በእነሱ መካከል የተደረገ ዲነር ነው። ሲወርድ ሲዋረድ የመጣው የምናየው ኔቲቭ አሜሪካኖቹ ታሪክ ብዙ አይሰማም እና እነሱም መረሳት እንደሌለባቸው እሱን ለማስታወስ ነው። Thank you so much, Allah. Happy Thanksgiving to you.
አድማጮቻችን ቀደም ብላችሁ የሰማችሁት ከዶክተር ጉልላት ገበየሁና ወይዘሮ ዘነበወርቅ ተክሉ ጋር ያደረግነውን የበዓሉን አከባበር ሁኔታ የተመለከተ ነው። ይሄ ደጋግሞ የመጣው ደጋግማችሁ በመሀል የሰማችሁ ድምጽ
ሙሉን አመሰግነው።
አዎ፣ ከምስጋና ይጀምራል። ሙሉን እንሰማለን፣ ቃለ ምልልሳችን አለ። ታዲያ ከዶክተር ጉልላት ገበየሁና ወይዘሮ ዘነበወርቅ ተክሉ ጋር በዓሉን አስመልክቶ ያደረግነው ወግ ሰፋ ያለ ነበርና በድረ ገጻችን ላይ ሙሉን ታገኛላችሁ። አሁን ወደ ቀጣዩ እንግዳዬ በውይይታቸው የምነሱ ደጋግመው ያነሱት ተስፋዬ ንጉሴ እናልፋለን። እንኳን አደረሰ ተስፋዬ፣ መልካም የምስጋና ቀን።
Thank you so much, Allah. Happy Thanksgiving to you.
የአንጋፋ ጋዜጠኛ ልጅ፣ በተራህ ጋዜጠኝነት ትምህርት ተከታትለህ በእውቁ የኮሎምቢያ ዩኒቨርሲቲ ጋዜጠኝነትን አጥንተሃል። የአባትህን ፈለግ ተከትለህ ጋዜጠኛም ሆነሃልና የስፖርቱ ቴሌቪዥን ኔትወርክ ኤስፒኤን ባልደረባ ሆናል። እስኪ በስራህን ጀምር ተስፋዬ፣ በመጠኑ አጫውተን ወደ በዓሉ ከመዝለቃችን ወደ ዋናው ጉዳይ ከመሄዳችን በፊት።
I produce video for ESPN.com and ESPNW.
ተስፋዬ መጀመሪያ እንዳልኩት አሉላ አመሰግናለሁ፣ አንተንም እንኳን አደረሰህ ብሏል። አሁንም እየተናገረ ያለው ለESPNA.com እና የሴቶች ስፖርት ክፍል ለሆነው ESPW ቪዲዮዎችን እሰራለሁ። ለሁለቱም ክፍሎች ቪዲዮዎችን ከመቅረጽ እስከ ያለቁትን ማምረት ድረስ እሰራለሁ። ወደ ተለያዩ የስፖርት መድረኮች እየሄድኩ የቪዲዮ ይዘቶችን አዘጋጃለሁ።
ተስፋዬ፣ ብዙ ቤተሰቦች አንድ ላይ ሆናችሁ በጋራ በዓሉን እንደምታከብሩ ቀደም ብዬ ያወያዩቸው ዶክተር ጉልላትና ወይዘሮ ዘነበ ወርቅ ዘመዶች አጫውተውኛል። የታንክስጊቪንግ አይረሴ ወይም ተወዳጅ ትውስታ አለ ምንድን ነው? ስለ በዓሉ ታንክስጊቪንግ የምትወደውስ ምንድን ነው?
ማይ ፌቨሪት ሜሞሪ ኢዝ ዘ ፋክት ዛት አይ ጌት ቱ ሲ ማይ ሆል ፋሚሊ አንደር ዋን ሩፍ።
በጣም ደስ የሚለኝ ትውስታዬ ቤተሰቤን ሁሉ በአንድ ጣሪያ ስር ሳገኝ ነው። ሁላችንም ጤነኛ ሆነን በህይወት ኖረን አብረን ሆነን እናከብረዋለን። የሁሉም ነገር ማዕከል የሆነውና የሚያስደስተኝ ይሄው ነው። ሁሉም ሲሳሳቅ ማየት
ያለፈንባቸውን ፈተናዎች ሁሉ አንስተን መነጋገር ከቤተሰብ ጋር መሆን የምስጋና ቀን እጅግ ተወዳጁ ጉዳይ ነው ለኔ።
እስኪ በጀመርከው መንገድን ቀጥልና ስለ ስብስባችሁ ቀደም ብለው ዶክተር ጉላትና ወይዘሮ ዘነበወርቅ ያዋቂዎቹን ጨምሮ ጎላ አርገው ስለነገሩን ለእናንተስ ምንድን ነበር? እስኪ ተሰባስባችሁ የምታከብሩበት የነበረበትን ሁኔታ ስለናንተ ንገረኝ።
Friends of my parents, who I call my uncles and aunts, their children are to me my cousins.
የወላጆቼ ጓደኞችና ልጆች የኔን ወላጆች አጎቴና አክስቴ ያሉ ነው የሚጠሯቸው። የነርሱ ልጆች ደግሞ የኔ ዘመዶች ሆኑ ማለት ነው። እና ለኔ እነርሱ እንደ ወንድምና እንደ እህት ናቸው። እኔ ሁልጊዜ እንደ ዘመዶች አድርጌ ስለነርሱ ስለምናገር ሰዎች ይጠይቁኝ ሁሉንም ታሪክ ማስረዳት አለብኝ። በማን በኩል ነው ዘምድናችሁ? በአባትህ ነው ወይስ በእናትህ ይሉኛል። ነገሩን ሳስረዳቸው አንዳንዶቹ ይገባቸዋል፣ አንዳንዶቹ አይገባቸውም። ለኔ ግን ሌሎች አልገባቸውም። እነዚህ ግን ዘመዶቼ፣ ወንድሞቼና እህቶቼ ማስታወስ ከሁሉም የህፃነት እድሜ አንስቶ አብረን ነው ያሳለፍነው። ስንጫወት ስንማማር ነው አብረን ያደግነው፣ አብረን ነው የተማርነው። ስንበላም ስንሳሳቅም ስንላቀስም ሁሉንም አብረን ነው ስናደርግ የነበረው። በጎም ሆነ ክፉውን እንደ ማንኛውም ቤተሰብ ሁሉ አብረን በጋራ ነው ያሳለፍነው።
መልካም። እንግዲህ ይሄ ረጅም ዓመታት የዘለቀ ልማድና ባህላችሁ ነው። የምስጋናውን ቀን የምታከብሩበትም ሆነ በቤተሰብ ስሜት የምትከታተሉበትን ሁኔታ ነው ያጫወትከን። ታዲያ ዛሬ ምን ታመሰግናለህ?
You know, the thing that I'm thankful for, it's really special to me and it's very simple.
አየህ፣ እኔ ምስጋናዬን የማቀርብበት ጉዳይ ለእኔ ልዩ ነገር ግን ደግሞ ቀላል ነው። ቤተሰቦቼ ሁሉ አሉ። ሁላችንም እንዋደዳለን። እኔም ሁላችንም ጤነኞች ነን ማለት ይቻላል። ሁላችንም በሕይወት አለን፣ አብረን ነን። ስለዚህ እግዚአብሔርን አመሰግናለሁ። የሚወዱኝ ሰዎች ስላሉኝ፣ ምንም ይሁን ምን ከእኔ ጋር ያሉ ሰዎች ስላሉኝ አመሰግነዋለሁ። እግዚአብሔር ይመስገን።
እኔም በጣም አመሰግናለሁ። ተስፋዬ ንጉሴ መንገሻ ነበር። የእሱን ወገን እንደ ወጣቶቹ ከእድሜ ኩዮቹ ጋር የሚከታተሉበትን ጭምር ያጫወተን ዶክተር ጉልላት ገበየውና ወይዘሮ ዘነበ ወርቅንም እንዲሁ ለጊዜያቸው እናመሰግናለን። በዓሉን ለምታከብሩ ሌሎቻችሁ ሁሉ መልካም የምስጋና ቀን። አዲስ ወደ አንተ ብዞር ይሻላል። አሁን
እሺ፣ ሚስጥሩን አወጣኸው። ግን ተስፋዬ ንጉሴ መንገሻ የባልደረባችን ልጅ መሆኑን የጋዜጠኛ ልጅ ስትል ማን ሆነ
እያልክ የፈለክ ነበር። የሰዓት ጉዳይ እያሳሰበችን ነው ብርሃን። በአጭሩ ግን አዲሱ በዓሉን ታከብራለህ፣ ምናልባትም ከእንግዶቻችን የሚቀራረብ ልማድ አለህ እና በአጭሩ ንገረን።
ሁለት ነገር ልንገር። እኛ 11 ቤተሰብ ሆነን 35 የቤተሰብ አባላት የቤተሰብ ማህበር አለን። ዛሬ አንድ ላይ ነው የምናከብረው። ሌላው ትልቅ ደስ ያለኝ ዶክተር ጉልላትና ባለቤቱ የመጀመሪያዋን ተርኪ እንደ ፕሬዚዳንቶች እንደ አሜሪካ ፕሬዚዳንቶች ነጻ ወጣዋት
ምህረት አድርጎላታል።
በጣም ደስ አለኝ ስንሰማ።
ልክ ነው።
መልካም
አድማጮች፣ ወደ ሳምንታዊ ሌላ ቅንብር ነው የምንሻገረው። ሳይንስና የተፈጥሮ አካባቢ በሰለሞን አባተ።
እየተጠናቀቀ ያለው የአውሮፓው 2015 ዓመት በተመዘገበው የዓለማችን ታሪክ ውስጥ እጅግ ሞቃቱ ዓመት ሆኖ ሊያልፍ እንደሚችል የሚጠቁሙ መረጃዎች እየወጡ ነው። የዓለም የሙቀት መጠን የኢንዱስትሪው ዘመን ከመባቱ በፊት ከነበረው ጊዜ በአንድ ዲግሪ ሴልሺየስ መጨመሩን የዓለም ሚቴዎሮሎጂ ድርጅት ዋና ጸሐፊ ሚሸል ያራውድ ለቪኦኤ ተናግረዋል።
This is of great concern. Whatever CO2 has been emitted in the atmosphere.
ይህ ከባድ ስጋት የሚያመጣ ጉዳይ ነው። ምንም ያህል መጠን ያለው ይሁን የተቃጠለ ጋዝ ወደ ከባቢው አየር ከገባ እዚያው ለብዙ ጊዜ ይቆያል። ከአስሮች እስከ መቶዎች ዓመታት ሊቀመጥ ይችላል። ስለዚህ የጊዜ ጉዳይ ሲነሳ ያለንበት ሁኔታ የሚያበረታታ አይደለም።
የዓለማችን ቋሚ የሙቀት መጠን በአንድ ዲግሪ ሴልሺየስ መጨመሩ በዓለም አጠቃላይ ግለትና ከውቅያኖሱ ውሃ መሞቅ ጋር በተያያዘው የኤልኒኞ ክስተት ምክንያት መሆኑን የዓለሙ የሚቴዎሮሎጂ ድርጅት ኃላፊ ገልጸዋል። ይህ የአሁኑ የድርጅቱ ሪፖርት የወጣው የዓለም አየር ንብረት ጉባኤ ፓሪስ ላይ ሊሰበሰብ ጥቂት ቀናት ሲቀሩት ነው። ፓሪስ ላይ ሰሞኑን የሚቀመጠውና ለሁለት ሳምንታት የሚዘልቀው የዓለም የአየር ንብረት ጉባኤ መድረስ የሚቻልባቸውን ግቦች ያለሙ የተጨበጡ ዕቅዶችን ማውጣት እንዳለበት በጉጉት እየተጠበቀ ነው። እነዚህ ግቦች የዛሬ 10 ዓመት በ2018 ዓመተ ምህረት ማለት ነው፣ አካባቢያችንን እየበከለ ያለው የተቃጠለ ጋዝ ልቀት መጠን ከዛሬው በእጅጉ የቀነሰ መሆኑን የሚያረጋግጡ መሆን አለባቸውም እየተባለ ነው። የሚጠበቀው ገዢ ስምምነት ቢፈረም ተግባራዊ ለማድረግ ምን ይጠበቅ ይሆን? የዩናይትድ ስቴትስ የተወካዮች ምክር ቤት አባልና በኮንግረሱ የምጣኔ ሀብትና የተፈጥሮ ሀብቶች ኮሚቴ ውስጥ እያገለገሉ ያሉት ዳን ቤየር ብርቱ ተስፋቸውን ተናግረዋል።
የበካዩን ካርበን ጋዝ አሻራ ከአካባቢያችን ለማጥፋት በሚደረገው ጥረት ውስጥ ባለፉት 7 ዓመታት ዩናይትድ ስቴትስ ከማንም አገር የበለጠ አስተዋጽኦ አድርጋለች። ሌሎችም በዓለም ዙሪያ ያሉ አገሮች በብርቱ እየጣሩ ነው። እኔም ፓሪስ ላይ ከሚደረጉ ድርድሮች ፍሬ ያለው ውጤት ይገኛል የሚል እምነት አለኝ። ቻይናና ህንድን የመሳሰሉ ግዙፍ የኒውክሌር ዝቃጭ በካዮች እንኳ እቅዳቸውን ይዘው ለመቅረብ ፈቃደኞች ሆነዋል።
ዛሬ ብርቱ ችግር ሆኖ እየተጋፋ ያለው በማደግ ላይ ያሉ ሀገሮች ዘላቂነት ያላቸውን ንጹሕ የኢነርጂ ምንጮች ለማልማት እንዲችሉ ለማገዝ የሚውል ገንዘብ ማግኘት ነው። የጆርጅ ሜሰን ዩኒቨርሲቲ ፕሮፌሰር ሞና ሳርፋቲ መፍትሄ አዘል ሐሳብ አላቸው።
የፀሐይን ኃይል ሰብስበው ወደ መጠቀሚያ ኃይልነት መለወጥ የሚችሉት ምጣዶች ምርትና ስርጭት ባለፉት 10 ዓመታት ውስጥ ቀድሞ ባልታሰበ ከፍተኛ መጠን ጨምሯል። በአንዳንድ አካባቢዎች ዛሬ ኃይልን ከፀሐይ ማምረት ከሌሎች ምንጮች ከማግኘት ይበልጥ እየረከሰ ነው። ስለዚህም እንደ ፀሐይና ንፋስ የመሳሰሉት የኃይል ምንጮች እጅግ ዝቅተኛ በሆነ ዋጋ እንዲዳረሱ ማድረግ መቻል ይገባል።
እንዲያም ሆኖ ግን ክፍተቱ እየጠበበ ቢሆንም ድሆቹ ሀገሮች ሙቀት አማቂ የሆኑትን በካይ ጋዞች ወደ አየር እንዳይለቁ ወይም እንዲቀንሱ ማድረግ ትልቅ እንቅፋት እንደተደቀነበት እየተሰማ ነው። ፈጣን መፍትሄ የሚገኝ እንደማይመስላቸው የተፈጥሮ ሀብቶች ጥበቃ ምክር ቤቱ አሊያ ሀግ ተናግረዋል።
Developing nations are the most vulnerable to climate impacts.
በማደግ ላይ ያሉት ሀገሮች በአየር ንብረት ለውጡ እጅግ በከፋ ሁኔታ የሚጎዱት ናቸው። በኢንዱስትሪ ከበለጸጉት ሀገሮች ድጋፍ ያስፈልጋቸዋል። የዛሬውን የዓለም ግለት እኮ ያመጡት ካፕታሞቹ ሀገሮች ናቸውና።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እዚህ ዩናይትድ ስቴትስ ውስጥ እንደ አውሮፓ አቆጣጠር ዛሬ ህዳር 26 ቀን በየዓመቱ ታንክስጊቪንግ ማለት የምስጋና ቀን ተብሎ ሲከበር ይውላል። ይኸው በዓል የተጀመረው በ17ኛው ምዕተ ዓመት የመጀመሪያዎቹ እንግሊዛውያን ሰፋሪዎች በሰሜን አሜሪካ በሰፈሩበት ወቅት ነው። አስከፊውን የክረምት ወራት ዘልቀው የመጀመሪያውን የተሳካ መኸር ካገኙ በኋላ ምስጋና ለማቅረብ ወሰኑ። ወቅቱ የበልግ ወራት በመሆኑ የአሜሪካዊ ምስጋና ዕለት የሚከበርበት ቀን ከብዙ ሌሎች ሀገሮችና ባህሎች ጋር ብዙ የጋራ ነገሮች አሉት። ለምሳሌ በቬትናምና በጋናም ተመሳሳይ በዓሎች አሉ። በምስጋናው ቀን አሜሪካውያን ቤተሰቦች ተሰባስበው ተርኪ የተባለችውን የዶሮ ዝርያ ከብዙ አጃቢ ምግቦች ጋር አዘጋጅተው እየተገባበዙ ይውላሉ። ተያይዞም የእግር ኳስ ጨዋታንና ሰልፎችን ያያሉ። እንደ አውሮፓ አቆጣጠር ሐምሌ 4 ቀን ዩናይትድ ስቴትስ ከብሪታንያ ነጻነቷን ያገኘችበት ዕለትና የምስጋናው ቀን በዩናይትድ ስቴትስ የሃይማኖት እምነት፣ ፖለቲካዊ ዝንባሌና ዘር ሳይለይ ትልቅ ቦታ የሚሰጣቸው ብሔራዊ በዓላት ናቸው። ያለፈውንና የወደፊቱን ጉዳይ የሚጤንበትም ዕለት ነው። ዩናይትድ ስቴትስ በአሁኑ ወቅት በምስራቅ አውሮፓ፣ በመካከለኛው ምስራቅና በምዕራብ አፍሪካ ያሉትን ቀውሶች ለመፍታት በምትሞክርበት በአሁኑ ወቅት በመጪው ጥር ወር በሚጀመረው አዲስ ዓመት ስለሚጠብቁን ነገሮች በሰዎች አእምሮ መመላለሳቸው አይቀሬ ነው። ፕሬዚዳንት አብርሃም ሊንከን ታንክስጊቪንግ በኦፊሴል እንዲከበር የመጀመሪያውን አዋጅ ያወጡት የአሜሪካ የእርስ በርስ ጦርነት ይካሄድ በነበረበት ወቅት ነው። አሜሪካውያን እንደ ቀድሞዎቹ ቅኝ ገዢ ዘሮቻቸው ሁሉ ብሩህ ተስፋ ይታያቸዋል። ዘመድ አዝማድ ተሰባስበው ዛሬም እንደ በፊቱ በኑራቸው ስላገኙት በረከትም ሆነ በነጻ ሀገር መኖር ራሱ መጻዩ ጊዜ ስለሚሰጠው ተስፋ ምስጋና ሲያቀርቡ ውለዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብረን አድማጮች ለምሽቱ ያዝነውን ዝግጅታችንን በዚሁ ማብቃታችን ነው።
መልካም ምሽት እንመኛለን። የትግርኛ ክፍል ይቀጥላል። በእኛ በኩል መልካም የታንክስጊቪንግ ቀን። ደናም ሹ ደናደሩ
ደናደሩ። The voice of a